Group.
ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የኢትዮጵያን ሉዓላዊነት፣ የሕዝቧን አንድነት በማስተባረክ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመካተል የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ። እና አይስጥልኝ አድማጮቻችን እንደምን ሰምታችኋል? ዛሬ ቀኑ ቀኑ ግንቦት 19 ቀን 2015 ዓ.ም ተመለስ ሳምንታዊ ዝግጅታችን ጀምረን እንደተለመደው የሀገራችን ወቅታዊ ሁኔታ በተመለከተ ውይይት እናደርግበታለን። ባለፉት ሁለት ሳምንት እንደተናገርነው እርዳታችሁን እንፈልጋለን ቀጣይነት እንዲኖረን እና ይሄን እንዳትረሱ ለማለት ነው። ሄሎ አሁን ይሰማል? አብ አንተ ይስማልኛል እኛንን ማንሳማ የነበረው ስለዚህ ሌላ ዘዴ መፈጠ አኔ አሁን በደንብኝ ይስማኝ እኔም ሰማሃለሁ አድማጮቻችንም ይሰሙሃል ስለዚህ በዚህን ሞክራለን። ምን ቴክኖሎጂን አንዱን ሲሉ አንዱ ይላልና የለመዱ ሰዎች ስቴሽኑ ትንሽ ያደሱት ስለነበረ ሁሉም ሰው እየነካከው አንዳንዴ እንትን ማረግ አይቻለም ማየት አይቻለም። ስለዚህ ነው ለማንኛቸው ከይቅርታ ጋር አድማጮች ወደ ውይታችን አባል ቀደም ብዬ የተናገርኩት የዶክተር ብርሃኑ የአዜማን ፓርቲ እርስ በርሱ መፈረካከስና አሁን ይቀሩት ግርማ ሰይፉና ብርሃኑ ነጋ ናቸው የኢትዮጵያን ፖለቲካ ወደ ኋላ ከጎተቱ ሰዎች ዋናና በዋነኝነት የሚጠሩ ዶክተር ብርሃኑ ነጋ አሁን የኢዛማን የማን የበልጽግናን ሐሳብና ሂደት በመደገፍ አሁን ያለችበት ኢትዮጵያ ውስጥ ከተቶናል አብሮት የነበሩት ሰዎች በሙሉ ተለወጥተዋል። እሱ ብቻ ነው የቀረው ስንመለከተው የምትለው ነገር ካለ ትንሽ ወልና ወደ ሌላ እንሂድ እንደው ለማንሳት ያለው
አጭሩ ነው ምለው ያችንንም አባሰ አዎ አዎ ለመንግስት የወገነ እና የህዝብ ብሶት የማያዳምጥ ነው ያለበት ተከሉ ትራፊካሚዎች አጠቃላይ 80% አባላቱም ወጥተዋል ነው ይባላል። ኦልሞስት ፈርሷል። ግን የሚገርመው ለመንግስት የወገነ የሚለው ያንቷል። ለመንግስት የወገነ ሳይሆን ከጠቅላይ ሚኒስትሩ በላይ ስለ ጠቅላይ ሚኒስትሩ ዲሞክራሲያዊነት፣ አሻጋሪነት፣ አገር ወዳድነት ስለ ብልጽግና ፓርቲ ከብልጽግና ፓርቲ በላይ አሁን ስልጣን ላይ ስላለው መንግስት እሱ ከሚናገረው በላይ የሚናገሩ ያላ አርጉ የተባሉትን የሚያደርጉ የጉዳይ አስፈጻሚ ናቸው እና ወግኗል ሳይሆን አገልጋይ ሆኗል ማለት ነው። ወግንና አገልጋይ መሆን ሙሉ በሙሉ ሄዳ ማንነታቸውን ትተው አገልጋይ ሊሆኑ እስካሁን ድረስ መቆየታቸውም የሚገርም ነው። ኦፍኮርስ እነሱም የቆየ ነው መቆየት አልነበረብንም ብለዋል እና ፓርቲው ፈራሽ ነው ወይም ደግሞ ምን ይሆናል መሰለህ አንድ የትግራይ ዲሞክራሲያዊ ፓርቲ ነው የሚባለው የዶክተር
አረጋይ
ማነው
አረጋይ በሬ
አረጋይ አንድ ሰው ነው ሁለት ሰው ያለው ወይ እንደሱ ወሎ ጽፈት ቤት ለጽፈት ቤት አላቸው ኦፍኮርስ መግለጫቸው ተጠቅሷል። እሱ ጽፈት ቤት ብቻ ያሳዩ እንደ ትግራይ ዲሞክራሲያዊ ፓርቲ እንደሱ ነው የሚቀር እንደ ዶክተር አረጋይ ፓርቲ ነው የሚቀር የሞተለት ፓርቲ ነው። የዶክተር ብርሃኑም የፖለቲካ
ህይወት
በዚህ አይነት አስቀያሚ በሆነ
ልክስክስነት ተዘግቷል። ይሁን አሁን ለማን እንደው ለማንሳት ነገሮችን ለማንሳት ያለ ነው እንጂ እንትን አይደለም። ክራቱም ከብዙ ጊዜ ጀምሮ ተነግሮ የማይሰማ ሰው በመሆኑ ተተናል። ለማንኛውም ወደ ዋናው እንትናችን እንመለስ። ፍርሃታችንን ሁሉም ነገር እንዳለ እንደተጠበቀ ሆኖ ብዙም ማናወራበትም አጠር ባለ መልኩ ነው እናወራበት እንድናወራም ፈልገው የዚህ የኦርቶዶክስ በተክሲቲ ኦርቶዶክስ በተክሊን በተመለከተ ሲኖዶስ ውሳኔ ያሳለፈው 9 ጳጳሳትን መርጣለን ብሏል 7 ለኦሮሚያ ነው ይሄ ምን ማለት ነው የሚላለ ሌላ አይልቅ የኦሮሚያ ሀገረ ስብከት መግለጫ በሚል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የኦሮሚያ ችግር ፈቺ ኮሚቴ የሚል መጥቷል ከ መቼ እንደተቋቋመ አንድ አቋቋመ የታወቀ ነገር የለም እሱ የራሳቸውን ተናድርጓል ፈጥቷል ከዛው ለትግራይና ለዛ ከመዳጭ ማይፍስ ከነዚህና የሰሞኑ የጉባኤው የሲኖዶሱ ጉባኤ ፍጻሜን በተመለከተ የተሰጠ መግለጫ አለ መግለጫው ውስጥ ምን ያገኘበት ወደፊትስ ምን ይሆናል የሚለው በኋላ እናወራለን አሁን ቢያንስ በመግለጫው ዙሪያ ያሉትን ነገሮች መታስተውሰውና ምትምታ የታየህን ነገር ቀጠልበት
ባጭራጭራ እናድርገው ሲኖዶሱ አሸናፊ ነበር ለችም ለሚከታተለው ሰው ወደ በኋላ መለስበታለሁ ህዝቡ ግን እንደድሮ እየተከታተለው አይደለም ወዴው ለምን ተከታተለውና እዛ ውስጥ አደጋ የሸተተን ሰዎች ነን እንደከታተለው ማንም እየተከታተለው አይደለም ስራውን አጠናቆ አሁን የተቀመጠበትን ትልቁ ጥያቄ የኦሮሚያ ጳጳሳት ስለነበረ ከዛ ሰባቱን መሾሙንና በቀጣይ ጥቅምት ወር ላይ ደግሞ ሌሎች ሹመቶች እንደሚኖሩ በሌሎችም ክልሎች ነግሮን ነው ያሳረገው እንግዲህ ሰባቱ ለኦሮሚያ የተሾሙ የተባሉ አሉ። እንግዲህ ሰባቱ በስምምነቱ መሰረት የተሾሙ ናቸው ተብሎ ነው የሚታሰበው። እዚህ ጋር አንተ ቅድም ይሄ የኦሮሚያ ሲኖዶስ የሚባለው
ነው
ይቅርታ ጠይቆ ጣፋ ተባለኝ አለ የኦኤምኤን ሲስተሙ ነው የምታውቁት
አዎ
የብሔር ብሔረሰቦች ነው የሚባለው የብሔር ብሔረሰቦች ሲኖዶስ ነው የሚባለው እንደሱ ያሉ ነው የሚቀርቡት እና አሁን የብሔር ብሔረሰቦች ሲኖዶስ የሚባለው እየተጠራ ግን በፊት ለፊት ወጥቶ አይናገርም እሱ የነሳው ሪዮስ ቡድን አሁን አንተ ያነሳልኝ አካል አለ የብሔር ብሔረሰቦች ሲኖዶስ የኢትዮጵያ ኦርቶዶክስ ቤተክርስቲያን የኦሮሚያ አብያተ ክርስቲያናት ችግር ፈቺ አብይ ኮሚቴ የሚባል አለ እሱ መግለጫ ሰጥቷል እና ምንድነው ያለው በብሔሮችና ብሔረሰቦች ሲኖዶስ የሾሙ 26ቱ ጳጳሳት ወደ የሀገረ ስብከታቸው መመለስ ተመልሰው አገልግሎት መስጠት እንዲቀጥሉ ወስኛለሁ ነው ያለው ወስኛለሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን ያሳለፈው ውሳኔ የህዝቡን ጥያቄ ወደ ጎን የገፋ ነው ከጠቅላይ ሚኒስትሩ ጋር የተገባውና ግንቦት ላይ የተገበራል የተባለው ስምምነት ጠጥሷል ያለው በቀጥታ ስለዚህ ይህን ነገር አሁን ብዙ ሰው አልሰማውም በቃ ይሄ ኮሚቴው የ26ቱን ራሱ ይውል የብሔር ብሔረሰቦች ሲኖዶስ የሚባለው ነው የ26ቱ ሹመት ጸድቋል አገልግሎታቸውን ይቀጥላሉ ብሏል ከአሁን በኋላ ማንም ጳጳስ እዛ ሄድ ማለት ነው አለቀ ስለዚህ ነገሩ ዞሮ ጥሩር ላይ የነበረበት ጋር ነው ቆሞ
ምን የተቀየረ ነገር ይለ
አው በጣም ከሁሉም የሚገርመኝ መሰለ ስለ ሹመት ሲወራም የሲኖዶስም ሲያወራ ይሄ የኦሮሚያ በኩል ያሉት የብሔር ብሔረሰቦች ሲኖዶስ የሚባለውን በውስጥ ታዋቂነት አሁን ባልኩ አብይ ኮሚቴ በሚባለውን በኩል የሚናገረው በየኦሮሚያ ሀገረ ስብከቶች የየአካባቢው ይሄ ጓጎር የወለጋ ዞሮች እነዚህ በሙሉ ስለ ሲመቱ ሲያወሩ የቤተክርስቲያን አንቋለሉና የቤተክርስቲያኑ ህግ ማንም የሚጠቅስ የለም ሁሉም የሚጠቅሱት ከጠቅላይ ሚኒስትር አብይ ጋራ በተስማማንበት መሰረት የሚለው ነበር። ስለዚህ ከጠቅላይ ሚኒስትሩ ጋር የተፈራረሙ ስምምነት እሱ እያለ የገቡበት ስምምነት ከቤተ ክህነት ቀኖናና ህግ በላይ ሆኖ አሁን ያለውን የቤተ ክርስቲያኗን ችግር ለመፍታት በህግነት የሚጠቀስ ሆኗል። ሌሎቹ በሙሉ ተረስተዋል። ትልቁ ነገር ይሄ ነው። ራሱ ሰዎቹ መጀመሪያም ስንድል ነበር፣ ሌሎች ሰዎች ኦፍኮርስ ይህንን ሲሉ ነበር። ይቅርታ ጠይቀው ይመለሱ ብላ ነው ቤተ ክርስቲያኗ የነገረችን። ይቅርታ ጠይቀን እንመለሳለን አበብ ይቅርታ ማልጠየቁ ከጠቅላይ ሚኒስትሩ ጋር በተደረሰበት ስምምነት መሰረት ያሉት እና አሁን የጠቅላይ ሚኒስትሩ ጋር የተግባባንበት ስምምነት በአሁኑ የሲኖዶሱ ስብሰባ ላይ ተጥሷል ያሉት። ስለተጣሰ የህዝቡ ጥያቄ አልተመለሰም። ስለዚህ የ26ቱ ሹመት ጸድቆ አገልግሎት መስጠት ይጀምራሉ የተባለው እና ትልቁ ነገር የቤተ ክርስቲያን ቀኖናና ህግ ደንብ የለም። ከጠቅላይ ሚኒስትሩ ጋር የተገባበት ስምምነት ነው። ያን ጊዜ ሄደው ከጠቅላይ ሚኒስትሩ ጋር ሲወያዩ በቀጣይ ሊመጣ የሚችለውን አደጋ ብዙ ሰዎች አውቀው ነበር። ጠቅላይ ሚኒስትሩ ብለው የሄዱበት መንገድ በህዝብ ጫና እንደማይሳካላቸው ሲያውቁ የጠፉትን በጎች አመጣው ብለው አስታራቂና ሸምጋይ መስለው እዚህ ጋር ሊያደርስ የሚችል ነገር ነው የቋጠሩት። 15 ይሾማልን ብለው ነው የተስማሙት። ከዛ ከ26 ውስጥ እንግዲህ ከኦሮሚያ ላይ ያሉት 23 ምናምን ይመስለኛል፣ ከነሱ 15 ነው ይሾማልን የማለት ያህል ነው። እና ሲኖዶሱ ህጋዊው ዋናው ሲኖዶስ አልተሳካለትም። ይሄ በኦሮሚያ በኩል የሚቆለመመው እና መንግስትም እጁ ያለበት ነገር ግን የሚፈልገውን ነገር እያሳካ ነው። አጠቃላይ ያለው ነገር ይህን ነው የሚያመለክተው።
ከጠቅላይ ሚኒስትሩ ጋር በተደረገ ስምምነት መሰረት የሚለው እንዳለ ያዝና በቀደም ተማሩት ነበር እንዳለ ያዝና የሰሞኑ መግለጫ ስትመለከተው የቤተክርስቲያኗን ጥቅም በሚያስጠብቅ መልኩ የሚል ነው። እኔ እዚህ ላይ ግራ ገብቶኛል። ግራ መጋባት ሳይሆን ትክክል መስሎ አልታየኝም። ከአባቶች የተሻለ አውቃለሁ ሳይሆን ወይም ደግሞ የበለጠም ነገሩ ገብቶኛል ብቻ ሳይሆን ግን እንደው እስከተረዳሁት ድረስ እስከማቆቅ ድረስ የቤተክርስቲያኗ ጥቅም ምንም ችግር የለውም። ችግሩ ያለው የቤተክርስቲያኗ ህግና ቀኖኗ አለመከበር ነውና የቤተክርስቲያኗን ህግና ቀኖና በተመረኮዘ መልኩ ውይይት አድርገን ተስማምተናል ብለው አላሉም። እና አሁን የምትለው ያኛውን አጀንዳ እንደገናው በዚህኛውም ራሳቸው የሲኖዶሱ አባል አባቶች እያጸኑት ያለውና ይሄ ስራሱ ምን ያመለክታል? አሁን እኮ ይቅርታ ሳይጠይቁ ሱባኤ ሳይገቡ እነዚህ ሰዎች ተነስተው ወደ ቦታቸው ገብተዋል እነዚያ ሶስቱ። ከዛው ሌሎች ደግሞ እንደዚሁ ደብዳቤ ጽፈው የደብዳቤው ራሱ አንዳንዱ ያነበብኳቸው ደብዳቤዎች ከጠቅላይ ሚኒስትሩ ጋር በተደረገው ስምምነት መሰረት ነው የሚሉት። አንዳንዴ እንደውም ቁጥር 10 እና ቁጥር 4ን ይጠቅሳሉ ከስምምነቱ ውስጥ። ኦኬ እነዚህን እየጠቀሱ ሲያደርጉ የቤተክርስቲያን ህግ ሳይሆን የቤተ መንግስት ህግ ነው እየተሰራ ያለው ወይንም ደግሞ የመንግስትና የጠቅላይ ሚኒስትሩ ህግ ነው እየተሰራ ያለውና እንዴት ነው ይሄ ወደፊት አማኞችንስ እንዴት ሊያደርግ ይችላል? የእምነቱን ተከታዮች ምእመኑ እንግዲህ 32 ምእመናን ተገለዋል ሻሸመኔ ይህንን ነገር ለማስጠበቅና ከአባቶች ጎን ለመሰለፍ። ነገር ግን እነዛ በሞቱበት ማግስት አባቶች ጠቅላይ ሚኒስትሩ ቢሮ 3-4 ጊዜ ተመላልሰው በአንድ ምሽት ተመላልሰው አሁን የደረስንበት ደረጃ ላይ አድርሰውናል። እና አሁን ሌላም ችግር ደግሞ መጥቷል እና የዛሬ አመት አካባቢ በጦርነቱ ጊዜ ቤተ ክህነት ብቻ የሃይማኖት መሪዎች በሙሉ የእስልምናውም የፕሮቴስታንቱም የሙስሊሙም አንድ ላይ ተጨማምሮ ህዝቡም ተጨምሮ ጧት 4:30 ላይ ነው በቆም ባላችሁበት ሰዓት ደረታችሁ ላይ እጃችሁን አድርጋችሁ ከሰራዊቱ ጋር ነው ብሎ ሲባል የቤተ ክህነት ሰዎች የአቡነ ማቲያስን ፎቶግራፍ በሌላ ስብሰባ ላይ የነበረውን ነገር አስተካከው በደንበኛ መግለጫ ወጥቶበታል። በፋና ሬዲዮ በፋና ቴሌቪዥን አይቼዋለሁ፣ በኢትዮጵያ ቴሌቪዥንም አይቼዋለሁ። ያንን ተመርኩዘው ትግራይ ያሉ ካህናት ራሳቸውን ለጊዜው አውጥተው ነበረ። አሁን ከዛ በኋላም ይቅርታ መጠየቅ አለባቸው። ምክንያቱም እኛ ስንጎዳ በተክሰራችን አብራን አልቆየችም የሚል አቤቱ አቀርቧል። በተለይ ከመንግስት ጋር ወግኖ ከመከላከያ ጋር ሆኖ እኛን ወግቶናል፣ ህዝባችን እኛን ሳይሆን ህዝባችንን ወግቷል እና እነዚህ ሰዎች ይቅርታ መጠየቅ አለባቸው ብለው ተነስተው ተተራገውታል። ከሰሞኑ ልጨም አንደኛ ልጨምርልና ሰዓታችን ለመቆጠብ ነው። ከሰሞኑ 10 ጳጳሳት ልንሾም ነው ብለው ተናገሩ። ትላንትና ይመስለኛል የራሳችንን ማህተም እያዘጋጀን ነው ብለው ተናገሩ እና ሹመቱን የሚያዘጋጅ ይሄን ስትመለከቱ አንደኛ ነገር የሚያደርጉትን ነገር ቅድሚያ ያሳወቁ ነው። ይሄ ቅድሚያ ማሳወቃቸው ሂደቱን ስትመለከቱና አሁን ያለው ሁኔታ ስትመለከቱ እርግጥ ፍላጎት አለ ወይ በትግራይ አባቶች በኩል ፍላጎት አለ ወይ ለዋናው ቤተክርስቲያን ለመገንጠል ወይንም ደም ለመለየት እሱን አይተ አሁን ወደፊት ሊመጣ የሚችልውን አንድ ላይ ተቀልለው
እሺ መጀመሪያ ያኛውን ባጭሩ
ለምን እሺ
የቤተክርስቲያኑን ጥቅም የሚያስጠብቅ ያሉት የቤተክርስቲያኗ ጥቅም አንድ ነው ሳልተጠብቆ ግን ወቅት የሚያመጣቸውን ነገሮች ከግምት አስገብታ የቤተክርስቲያኗ አህዳዊነት ተጠብቆ መከተሏን የቤተክርስቲያኗ እያንዳንዱ እርምጃቸው ግን ባለፉት የመጡባቸው እርምጃዎች ስናየው ግን ይህንን የሚያፈርስ ነው። ከጠቅላይ ሚኒስትሩ ጋር የተደረሰበት ስምምነት ተብሎ እኮ ቅድም እንዳልኩ የቤተ መንግስት ህግ ለቤተ ክርስቲያን ስርዓት መጥቀስ ማለት የቤተ ክርስቲያኗ አንድነት ቀኖናና ህግ እየተሸራረፈ መሆኑን ያሳይናል። ስለዚህ ለቤተ ክርስቲያኗ ጥቅም የተደረገ አንድም ነገር የለም። ሁሉም ነገር ቤተ ክርስቲያኗ እያፈረሰ ያለ ስለሆነ ቆም ተብሎ መታሰብ አለበት። ምእመናን የሞቱ ዘንድ አየህ፣ ምእመናኑ ራሱ ተሳለሙ ያን ጊዜ ያ ምእመኑ ደረትን ለጥይት ሰጥቶ ከስራ እስከሚባረር ድረስ የተጋፈጠው የቤተ ክርስቲያኑ አንድነት እንዲጠበቅ ነው። የመንፈሳዊነቷ እንዳለ እንዲጠበቅለት እና ከእግዚአብሔር ጋር የሚያገናኘኝ የምተማመንበት መንፈሳዊ ተቋም ይኑረኝ በሚል ይሄ ግን እየሆነለት አይደለም። እና በዚህ ከቀጠለ ምእመኑ ራሱ ቤተ ክርስቲያኗን በመንፈሳዊነት ምን ያህል ይመለከታታል የሚለው በተለይ ከጠቅላይ ሚኒስትሩ ጋር በተደረሰበት ስምምነት መሰረት እያለች የምትወስንም ቤተ ክርስቲያን እንዴት አድርጎ መንፈሳዊ አድርጎ ይመለከታታል የሚለው ጥያቄ ላይ የሚወድቅ ነው። ሌላ የትግራይ ቤተ ክህነትን በተመለከተ መቼም እኛው ሲጀመር ጀምሮ አንድ ግጭቱ የእርስ በርስ ግጭት ነው። በመጀመሪያ ደረጃ ትክክል ነው ትክክል አይደለም ማለትኛ ምንም ማተር አያደርግም። የእርስ በርስ ግጭት ስለሆነ ምሉ በኩልሄ ፈጣሪን ምድር ላይ የምትወክለው ቤተ ክርስቲያን በሰውና በፈጣሪ መካከል ያለችው ቤተ ክርስቲያን መስበክ የነበረባት ሰላምን፣ እርቅን፣ ወንድማማችነትን ነበር በመርህ ደረጃ። የእርስ በርስ ግጭት ነው። ጣሊያን አይደለም መጥቶ የወረረው፣ ቤተ ክርስቲያን ላይ አይደለም አደጋ የመጣው። ስለዚህ ዘላ ጦርነቱን እናወግዛለን ብሎ ባለፈውም እንዳልኩ ነው በቴሌቪዥን ስናያቸው ካባ ለብሰው ሴት መሆናቸውን ጳጳሳት መሆናቸውን ከማወቃችን ውጪ አንድ የብልጽግና ካድሬ ከሚናገረው ምንም ያልተለየ ምናልባት የከፋ ሰቅጣጭ ነገር እስከሚናገሩ ድረስ ካህናቱ እና ጳጳሳቱ የደረሰበት ሁኔታ ነው ያለው። ይሄ አስከፊ ነው። ማንም ይሁን የህወሓት የትግራይ ማጥፋት የሚሆን ቤተ ክርስቲያን በዚህ ደረጃ አልነበረ መሄድ የነበረባት። የእሷ ጉዳይ ማስታረቅና ሰላም መስበክ ነበር እና ከሰይጣን ጋር እስከ መተባበር ድረስ። ይሄ አንድ ቤተ ክርስቲያን መንፈሳዊ ቤተ ክርስቲያን የእግዚአብሔር ምድር ላይ እግዚአብሔርን ልትወክል እና በሰውና በእግዚአብሔር መካከል ያለች ቤተ ክርስቲያን ፍጹም እርኩሱን ሰይጣንም ቢሆን እተባበራለሁ ስትል መንፈሳዊነቷ የእግዚአብሔርነቱ አብቅቷል ማለት ነው። ይሄ የቀኖና ጥሰት ነው። ስለዚህ ቀኖና ጥሳችኋል ነው የሚሉ እናንተ ባወጃችሁት ጦርነት፣ ባበረታታችሁት፣ በደገፋችሁት ውጣ፣ ዝመት፣ ግደል ባላችሁበት ጦርነት የትግራይ ህዝብ ተጎድቷል። ይሄ ይቅርታ መጠየቅ ይፈልጋል ያሉ ቤተክርስቲያን አጥፍታለች። የእውነት ምንም አሁን ህዋትና የትግራይ ትክክለው ትክክል አይደለም ማለት
ነው። አይደለም
እንደ ክርስቲያን ሮላንታር ቤተክርስቲያን ትክክል አልሰራች። ስለዚህ ይቅርታ መጠየቅ ደግሞ እግዚአብሔር እኮ ተበድለው እንኳን ቢሆን እንኳን አልተበደሉም ሊባል በሚችልበት ሁኔታ ቀርቶ ቤተክርስቲያን ተበድላም ቢሆን እንኳን እኮ ይቅርታ ማድረግና ይቅርታ መጠየቅ ምንም አይደለም። ከመንፈሳዊ ሂዩሚሌትድ ማድረግ ራስን የሚጠበቅ ነገር እኮ ነው። እዛ ድረስ ይቅርታ ጠይቁ። ምክንያቱም የትግራይ ህዝብ ከአሁን በኋላ ከዚህኛው ቤተክርስቲያን ጋር ግደለው ውቃው ሲል ከነበረ ቤተክርስቲያን ጋር መዋሃዱ የትግራይን ህዝብ ይኮዘኩዘዋል። ስለዚህ ይቅርታ ብዙ ጠይቁ፣ ልቡ ወደ አንድነቱ ይመለሳል። እንደ ቤተክርስቲያኗ እዛም ያለውን እንደ ራሱ ያስባል። ስለዚህ ይቅርታ ጠይቁ። አንጠይቅም ነው ማኑ ጦርነቱን የጀመረውና ብሎ አንደኛውማ ስንተና ውስጥ ነው የገባ ማዕከላዊ ዝናት ክሶ ምናምን የሚስንግስት የሚያወራው የተናገረዋል። እንግዲህ በዚህ ተቀይመው የራሳቸውን ወደ መመስረት ነው የሄዱት። እስካሁን ድረስ ሲኖዶስ አላቋቋሙም፣ ጳጳሳትንም አልሾሙም። ግን ጳጳሳት እንሾማለን፣ 10 ጳጳሳት፣ 5 ለውጭ ሀገር፣ 5 ለሀገር ውስጥ ብለዋል። እና ያቀረቡላቸውን ኦፈሮች ያቀረቡላቸውን ጥያቄዎች ተቀብለው ካደረጉ አሁንም የመቀላቀሉ ነገር ክፍት መሆኑን ያሳያል። ያ ካልሆነ ግን የትግራይም የኦርቶዶክስ ምእመናን ከዚህኛው ቤተ ክርስቲያን ጋር መቀላቀል ሊኮሰኮሳቸው ስለሚችል ላትቀላቀልና በራሷ መንበረ ከሳቴ ብርሃን ብላ ልትቀጥል ትችላለች። የኦርቶዶክስ ትራዲሽኑንም ምኑንም በደንብ ስለሚያውቁት እዚህ ጋ ዘመንበረ ተክለ ሃይማኖት ይኖራል፣ እዛ ጋር ዘመንበረ ከሳቴ ብርሃን ይኖራል፣ ሌላ ቤተ ክርስቲያን ትሆናለች። እዚህ ኦሮሚያ ውስጥ መፍረሱ አይቀርም።
አዎ
ከዛ በኋላ ትልቋ የኦርቶዶክስ ቤተክርስቲያን ሚቲቲ ቤተክርስቲያን ከዛ በኋላ እና አብይ አህመድ ካድሬ ውስጥ አስገብተው
የራሳቸው
የሚያናገሩባት ጦርነት የምታውጅ ስለ ችግኝ ተከላ የምትሰብክ የብልጽግና ከፍተኛ ልንደርስ ነው የምንል የመንግስት ቃል አቀባዩን አስቀራለች።
ያው ግን በዚህ ሁሉ ሂደት ግን እኔ ፍላጎት ይሄን ነገር ብታረጎሻ ላይ ያለው ማስጠንቀቂያ እየሰጡ የኛ በዚህኛው ሰበኩል ያሉት የኢንፎርሜሽን ችግር ነው እንጂ ብለው ራሳቸውን እንትን ሲያደርጉ በጣም ያሳዝናል። የፈራነው ነገር እየተከሰተ የመጨረሻው ደረጃ ላይ ደረሰን ይመስለኛል። የጠቅላይ ሚኒስትሩ ቢሮ አንድነት ፓርክ ለመጎብኘት በሚኬድበት ጊዜ ጠቅላይ ሚኒስትሩ ቢሮ የኢትዮጵያ ማፕ አለ፣ የኢትዮጵያ ካርታ አለ። የኢትዮጵያ ካርታ በሶስት የተከፈለ ነው የሚያሳዩ። በጣም በመዝናናት ኢትዮጵያችን እችን የምትመስለው ብለው ሶስት ከፍለው የሰሜኑን የኦሮሚያ ክልል ስፋቱንና ወደ ምስራቅ ደግሞ ያለውን ነገር ለብቻ አድርገው በሶስት ከፍለው ያስቀመጡታልና አሁን ቁጭ ብለህ ስትመለከተው ወደዛ ውስጥ እየሄድን ያለ ይመስለኛል። ዋናው ሲኖዶስ እንግዲህ ይኖር ማይኖር ወደፊት ይታወቃል፣ ግን ወደ መጨረሻው ቦታ ላይ የደረስን ይመስለኛልና ከዚህ ሁሉ ይጠብቀን። እናቶችም አባቶችም የሃይማኖት በተለይ የኦርቶዶክስ ሃይማኖት ተከታዮች ይህን ነገር በደንበኛ አጤናችሁ አባቶችን ብትነግሩ፣ ምክንያቱም ጊዜው አልረፈደም። አሁንም በጊዜውን ተጠቅመው የሚደረገው ቢደረግ ይችላል። አለበለዚያ እንደዚህ ከሌን ያደረገው በከሌ ምክንያት የሚባል ነገር መናገሩ ዋጋ ሊኖሩ አይችልም። እንደው ለመጨረሻ ለማሳረግ ያህል ስለ ሃይማኖትና ስለ ሃይማኖቶች በመደመር የመደመር መንገድ ገጽ 153 ላይ ጠቅላይ ሚኒስትሩ ካስቀመጡት ውስጥ እንደው ልናገርና ወደ ሌላው እንሄዳለን። ሃይማኖትን መቆጣጠር ህዝብን መቆጣጠር ነው። የኢትዮጵያ ህዝብ ለእምነቱ ቀና እንደሆነ ይታወቃል። የእስልምናም ሆነ ክርስትና ምእመናን ለእምነቱ እጅግ ቀናኢ ናቸው። እነዚህ ሁለት ሃይማኖቶች መቆጣጠር ህዝቡን ለመቆጣጠር አመቺ ሁኔታ ይፈጥራል። እነዚህን ሃይማኖቶች መቆጣጠር የፓርቲ ስርዓትን፣ የህግ ማስከበር ተቋማትን፣ የፋይናንስና ሌሎችም ማህበራዊ መሰረቶችን ለመቆጣጠር ይጠቅማል ይላል። ይሄ ጠቅላይ ሚኒስትር አብይ በመደመር መንገድ መጽሐፋቸው ውስጥ የከተቱት ነው። እርካብና ወንበር የሚለው ወንበርና እርካብ የሚለው መጽሐፍ ላይ እሱን ላነበበ ሰው አሁን ጠቅላይ ሚኒስትሩን መርገምም መሳደብም አይቻልም። መርገም ካለ ያነበበው ሰው ሌላው ኢትዮጵያዊ ይሆነኝ ያለው አንድነት ኃይል ነኝ ብሎ ያለው ባለፈው 5 ዓመት ከጠቅላይ ሚኒስትሩ ጋር አብሮ ሲያብድ የነበረው ህዝብ ነው መርገም ካለበትና ጠቅላይ ሚኒስትሩ ሊያደርጉም ይፈልጉት ምን እንደሚያደርጉ ምን እንደሚያስቡ ግልጽ ባላማረኛ ቁጭ አድርገው አስቀምጠው የኖርንበት ነውና ይሄ ስልጣን ከመያዛቸው ፊት የተዘጋጁ ነበሩ ለማለት ያህል ነው። ወደ አማራ ክልል እንሂድ። እኔ እናንተ የምናቀው እስክንድር ነጋ እስከዛሬ ድረስ እኔ ሳቀው እስከዛሬ ድረስ ባንድ ወቅትም አውርቼው ነበር ከ20 አመት በፊት አንድም ቀን ካፉ ጠመንጃ ለመያዝ ፍላጎት አሳይቶ ማያውቅም። አሳይቶ ማያውቅ ብቻ ሳይሆን እንደውም ይቆጣል ይረግማልም። ችግሩ እንደዚህ ነው ግን በሰላማዊ ትግል እናሸንፋለን የሚል ነገር ነው ያለው። ከሰሞኑ የአማራ ህዝባዊ ግንባር የሚል በሚል አቋቁሞ መግለጫ አውጥቷል። አጠቃላይ የአማራ ሰላምና መረጋጋት ሁኔታዎችን ምን ይመስላል? የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል የተናገሩት አሉ ተራገሩ ያሉትና የተተረጎመውና ሳጭታ የተናገሩት እንዴት እንደሚሆን አንተ ተለይዋል አጠራ አድርገና እነዚህን ነገሮች ተመልከተ። በተለይ የእስክንድርን ነገር ስትመለከተው ሌሎችን በዛ አካባቢ ያሉትን ነገር ስትመለከት ኢትዮጵያ ይቱን ይhall አስከፊ ደረጃ ላይ እንዳለች የሚያሳይ መንገድ ነውና እስከዛሬ ድረስ ያልነቃችሁ ሰዎች ካላችሁ አሁን በትነቆ የተሻለ ይመስለኛል ለማለት ነው። በዛው ቀጥልበት።
እሺ እንግዲህ የእስክንድር መግለጫ ያያንም ትልቁ ጉዳይ ነው። ሁሉም ሰው ሰምቶታል መግለጫውን። ትልቁ ነገር እስክንድር የሰጠው መግለጫና መግለጫው ላይ ያለው ይዘት አይደለም። በሌላ መንገድም ከዛ በፊት ሲገለጽ ይቷል ግን እስክንድር አንተን እንደተከፈከው 30 አመት ያህል መጀመሪያ በዋና ትግሉ ሚዲያ ላይ ነበር የነበረው። ከዛ በኋላ ታስሮ ከተፈታ በኋላ ወደ ፖለቲካ ፓርቲ ሄዶ እንጂ ፖለቲካ ፓርቲ አባልም አልነበረም። አሁን አንድ ጊዜ የመያድ ውስጥ ነበር ይባላል መሰለኝ ግን በፓርቲ አመራርና በፓርቲ ሰውነት አይታወቅም። ጋዜጠኛ ነበረ። በኋላ ነው ወደ ፖለቲካ ፓርቲነት የመጣው። እሱንም አንድ ወቅት ላይ የነበረ እዚህ አዲስ አበባ ላይ ከኮንዶሚኒየም ቤት ጋር በተገናኘ የተፈጠረው ነገር እሷን ለመከላከል ምንድን ነው እሱ ባልደራስ አካባቢ አንድ ህዝባዊ ተዘጋጀ እና ከዛ በኋላ ለምን እሱ ነገር ራሱ ወደ ፓርቲነት አያድግም ተብሎ ነው ባልደራስ ለዲሞክራሲና ለፍትህ የሚባል ወደ ፖለቲካ ፓርቲ የገባው። ከዛ በኋላ አንድም ጊዜ ስለ ጠመንጃ አውርቶ አያውቅም። ተቃውሞ ማሰማት ያለበት ቦታ ጋር ኢቨንቶች ላይ ጭምር ሰንደቅ ዓላማውን ይዞ ይሄዳል፣ ይናገራል፣ አይፈራም፣ ደፋር ነው። ስለ ትጥቅ ግን ስለ ጠመንጃ አንሱም አውርቶም አያውቅም። ለዚህን ያህል አመታት ለሰላሳ ምናምን አመታት ስለ ሰላማዊ ትግል ሲያወራ የነበረ ሰውዬ አሁን ጠመንጃ ወደ ማንሳት እንዲሄድ ያስገደደ ነገር አለ። የሀገሪቱ ፖለቲካ በዚህ ያህል ደረጃ ፖዚሽኑ 180 ዲግሪ የነበረው ሌላ ቦታ በተቃራኒ ቀኝ የነበረው ግራ ቀኝ የነበረው ቀኝ ሆኗል ማለት ነው። እና የእስክንድር ጠመንጃ ማንሳት እስክንድር አቋም ትክክል ነው ትክክል አይደለም ማለት ነው?
አይደለም
ሰው ያመነበትን አቋም ሲያራምድ በሰላማዊ መንገድ ነው ማራምደው ብሎ አሁን ግን በሰላማዊ መንገድ ማራመድ አንድም ተስፋ ቆርጦ እኮ አያውቅም። ታስሮ ተስፋ አልቆረጠም። አሁን ግን ተስፋ ቆረጠና አይ ከጠመንጃ ውጪ አይቻልም ማለት ነው። ምን ያሳያል? ፖለቲካችን ምን ያህል ተስፋ አስቆራጭ የሀገሪቱ ዲሞክራሲ የሰላማዊ የፖለቲካ ትግል ምህዳር በዜሮ እንደተባዛና ምንም እንደሌለ ነው የሚያሳየው። የእስክንድር ትልቁ ነገር ይሄ ነው እና ተስፋ አለን። እንግዲህ ብዙ ሰዎች በያድ ጊዜ የነበረውን ዴሞክራሲያዊ አይደለም ሀሳብን ነው የፖለቲካ ምህዳሩ ጠባብ ነው ያሁኑ ምን ሊሉ የለም ምህዳሩ ጭራሽ የታፈንክም እንኳን እንደው እንደምንም እጅ እያስለቀክም የምትተነፍስበት የለም። ወደዚህ ተሸጋግረናል። እንግዲህ የአማራ የሰላምና መረጋጋት ሁኔታ ምንም የመንግስት ዘመቻዎች ብጥስጥስ ያሉ ወደዛ ይሄዳል ወደዚህ ይሄዳል ከመንከራተት ሰላማዊ ሰዎችን ጭምር ኢላማ ያደረጉ ጥቃቶችን ሰሜን ሸዋ ላይ ሰሞኑን እንዳየነው ሷን አርሶ አደሮች የተገደሉበት ሁኔታ ነው ያለው። ሌላም ቦታ በዚህ ላይ ሳይ ነገር የሚቀረው የኢኮኖሚው መስተጓጎል፣ የገበያ እንቅስቃሴ መስተጓጎል፣ ህዝቡ ላይ የተፈጠረው የስነ ልቦና ጫና፣ ትምህርት ቤቶች ትምህርት ማቋረጥ ሰሜን ሸዋውን ጣርማ በር አካባቢ ጦሩ ትምህርት ቤት ውስጥ እየሰፈረ አንደኛ ደረጃ ሁለተኛ ደረጃ ትምህርት ቤት አሁን ፈተና በተቃረበበት ጊዜ ተማሪዎች ትምህርት ቤት እየሄዱ አይደለም። እነዚህ ነገሮች ነው ያሉት። ይሄ ኦፕሬሽን ከተጀመረ ጀምሮ አማራ ክልል ውስጥ ልዩ ኃይሉ ጥቃት ሰንዝሮ ከመደበኛ የጸጥታ ኃይል ጋር ከሌላው ጋር እንቀላቀላለን የሚለው እና ፋኖ እናጠፋለን የሚለው ኦፕሬሽን ምንም አንድም ቦታ አልፍ ብሎ የተንቀሳቀሰ ነገር የለም። እንይዛቸዋለን ብለው ክስ መስርተው የማዘዣ አውጥተውባቸዋል መሰለኝ። እነሱ የፋኖ አዛዦች የሸዋውም የምስራቅ አማራውም እንኳን ሊያዙ የት እንዳሉ ማያውቋቸውም። በዚህ መካከል ነው እንግዲህ የእስክንድር ነጋ የአማራ ህዝባዊ ግንባር ሌላ አንድ ትልቅ ፍሮንት ነው። ምናልባት ሁሉንም ፍሮንቶች የማሰባሰብ አላማ ያለ ይመስለኛል። እንግዲህ ዛሬ ደግሞ እንዲሁ ጎንደር ላይ አንድ የአማራ ንቅናቄ ግንባር ተመስርቷል እና ክልሉ መንግስት ክልሉን ሊያስተዳድረው አልቻለም። የክልሉ አስተዳደርም የክልሉ መንግስትም ክልሉን ሊያስተዳድረው አልቻለም። በማዕከል ግን ህዝቡ ተጎድቷል። አጠቃላይ ሀገሪቷ ውስጥ ያለውን ሁኔታ ከቀውስ ወደ ቀውስ እየከተተ ነው። ሀገሪቷና ህዝቡ የተቸገሩ ቢሆንም መንግስትም በዛ ነው ያህል እየተፈረፈረ የራሱም እየጠፋ መሆኑን የሚያሳይ ሁኔታ ነው ያለው በአማራ ክልል። እንግዲህ ጥቃቱ ሰሞኑን ደግሞ ያው ይሄ ዲስፐሬት የሆን የቀቢጸ ተስፋ ይመስለኛል። ፋኖ ቤተ ክህነት ገዳማት ውስጥ ነው ገዳማትን ማንቃት ጀምረዋል። ደብረ ኤልያስ ገዳም ይመስለኛል
ገዳም ተከቧል።
ጃሙስ ሌላም የተክለ ሃይማኖት እሱም ገዳም ይመስለኛል። እዛ ላይ ሁሉ ጥቃት እስከ መሰንዘር ደርሰዋል። ይሄ ተስፋ ከመቁረጥ የሚመጣ ነው። መቼም በኢትዮጵያ ውስጥ ገዳማት ላይ ጥቃት ተሰንዝሮ አያውቅም። ምናልባት ትግራይ ውስጥ በትግራይ ግጭት ጊዜ በዓለም ላይ ምናልባት በታሪክ ሲጻፍ እኮ የትም ሀገር ተደርጎ የማያውቅም። የአዶልፍ ሂትለር ዘመቻዎች ጊዜ ከተደረጉ ጋር የሚመጣጠን ነገር እኮ የተፈጸመበት ነው የትግራይ እዛ ካልሆነ በስተቀር ደርግ ያን ሁሉ ጊዜ ሲዋጋ እዚህ ውስጥ ሻቢያ ገብቷል፣ እዚህ ውስጥ ወያኔ ገብቷል ብሎ በገዳማትን ቤተ ክህነትን አልነካም። አሁን ግን እነዚህ ገዳማትን እያጠቁ ነው ሄዱ እና እኔ ገዳማትን ማጥቃታቸው ምንም ነገር ማድረግ ካለመቻል ማንንም ጠላት ብለው የፈረጁትን አካል የት ጋር እንዳለ ካለማወቅና ምንም እርምጃ ሊወስዱበት ባለመቻላቸው እነዚህ ሴኪውላር የሆኑ ቦታዎች ላይ ነው ሊኖር የሚችለው በሚል ይመስለኛል።
ከዛ ባሻገር ደግሞ በምክንያት ገዳማትና ቤተክርስቲያናት እንዲቃጠሉ እንዲጠፉ ይፈልጋል የሚልም አሉ። እነሱም መዘንጋት
ያው እሱም ጭምር ነው። ተስፋ ከመቁረጥም ጭምር ይመስለኛል። በቃ የት ነው ያሉት እነዚህ ሰዎች? እዚህ ውስጥ ካልገቡ የት ገቡ ነው? እና ህዝብ ሲወድ ከምንም ነገር በላይ ሊደብቀ እንደሚችል ሁሉ አያውቅም። እንግዲህ ሌላ የአማራ ክልል ርዕሰ መስተዳድሩ ብዙም የረባ ነገር አላገኘሁበትም፣ ግን በቴሌቪዥን ቀርበው ነበረ የወሰን ጥያቄን በተመለከተ ያነሱት ነገር አለ። ህግ ላይ ነው ያተኮሩት፣ ግን በህግ ይፈጸም የሚሉ ከሆነ አሁን ያለው ሁኔታ በሀይል የመያዝ ስለሚሆንባቸው ይሄንንስ እንዴት ያዩታል የሚለውን በግልጽ መናገር አልፈለጉም። መንግስት የሚናገረውና የፕሪቶሪያው ስምምነትም ላይ ያለውን መደገፍ ደጋፊ መስሎ መታየት ይፈልጋሉ። በሌላ በኩል ደግሞ አማራ ውስጥ የተፈጠረውን አመለካከትም ደጋፊ
ሆኖ ለመገት
መታየት ይፈልጋሉ። ሌላ ከስልጣን ስለመልቀቅ ተነስቶላቸው ስልጣናቸውን እንደማይለቁ ነው የተናገሩት። እንግዲህ እሳቸው እንደሚሉት የአማራ ህዝብ የማይፈልጋቸው ሲሆን ብቻ እንደሆነ ነው ስልጣናቸውን የሚለቁት እና ስለዚህ አለቀም ብለዋል። ግን የአማራ ህዝብ አይፈልጋቸውም።
የጉድ ሀገር
ይታወቃል። እና አዎ እና መልቀቅ ነበረባቸው። የአማራ ህዝብ ስለሚፈልገኝ አለቅም ያሉትና በአጠቃላይ የአማራ ህዝብ ፈልገኝም አልፈልገኝም ስልጣኔን አለቅም
ብለዋል። አዎ ስለዚህ
ከዚህ በላይ ብዙ ማጋር ለም ይሄን ይመስላል።
ሰው አንዳንድ ሰዎች ሳያች ሳነብና ስልጣን ለመልቀቅ ፈልገው ምናምን የሚሉ ነገር እኔ አንዳንድ ጊዜ እየተንሸዋረ የሚነበቡ ጥኖች አሉ። እንደ እህቴ ነፍሷን ይማርና እህቴ ከወገቡ በታች ነበር ደብዳቤ አንብቤልስ ብዬ ስባት ከዚህ ደውዬ ከወገቡ በታች ታነብና ዘውድ ይሄን ብላለ አረ እንደሱ አይደለም ብዬ አይ አንተ ነገር ትልና እንደገና ተጀምር ነበር እንደፈለገን ነው የሚገርም ነገር አለ። ወደ ትግራይ እንሂድ። የትግራይ መከላከያ ኃይል የመካከለኛ እንትን የመካከለኛ
መሳሪያ
የቡድን መሳሪያ ነው የሚባለው። ከመካከለኛ ወሰደ ወደ መካከለኛ መለሰ ነው የሚባለው። እጅ አስረከበ ምናምን አንዳንድ ጊዜ ይገርሙኛል። ምን ያልነበራቸው ለማንኛቸውም እሱም አንድ ማድረግ ጀምሯል። ሰራዊቱ ወደ ካምፕ መግባት ጀምሯል ብሎ ትላንትና እዛው ላይ ተመልክተህ ተቃውሞ ደግሞ እኛ ህይወታችን ሰውተን መንግስታችን ዛሬ ተቃውሞ አድርገዋል እዛው። አዎ ከዚህ በፊትም አቶ ጌታቸውን አናግረውት ሁሉን ነገር እናሳክላለን ብሎ ነበር። እንግዲህ ያ ነገር አልተመለሰላቸው ሊሆን ይችላል። ግን ምክንያቶቹ ኖራቸዋል፣ ተቃውሞ አንስተዋል። የተባበሩት መንግስታት ድርጅት ደግሞ የሰብአዊ መሳበር እርዳታ ኤጀንሲው የተዘዋውሮ እንዳይንት እንዳያደርግ ማን ነው የኤርትራ መንግስት ወታደሮች እንደከለከለው መግለጫ አውጥቷል ትላንትና። እና እነዚህን ተመልከትና አቶ ጌታቸውም ከሬድዋን ጋራ ወደ አውሮፓ ሄዶ ነበረ። አጠር አጠር እናድርገውም ብዬ ነው። ሰዓት እያለቀብን ነገሮች ምንም ነገር ሳናደርግ እያመለጠን ነው።
አይ አሁን እንጨርሳለን። አጫጭር ናቸው ጉዳዮች። የትግራይ መከላከያ እንግዲህ ትጥቁን እየፈታ ነው። የፕሪቶሪያው ስምምነት ነው መነሻው። ደረጃ በደረጃ እስከ ቀላል መሳሪያ ድረስ ፈቶ ከህብረተሰቡ ጋር ተቀላቅሎ ወደ ሰላማዊ ህይወት ይመለሳል የሚል ስምምነት አለ። እንግዲህ ወደ መጨረሻው ደረጃ እየተቃረበ ነው። መካከለኛ የቡድን የሚባሉት የዲሽቃ ከባድ መትረየሶች፣ ሞርታሮች፣ ባዙቃ ምናምን የመሳሰሉት ናቸው። እነዚህን አስረክቧል ብሎ የነገረን የአፍሪካ ህብረት የሰላም ስምምነቱ ትግበራ ክትትል ቡድን ነው። እንግዲህ መጨረሻው ቀላል በእያንዳንዱ ሰው እጅ ያለ ክላሽንኮቭ ነው። እሱን ለመከላከያ አይደለም የሚሰጠው፣ ምክንያቱም ክልሉ ውስጥ ራሱ የክልሉ የፖሊስ ኃይል እና የሚሊሻ ማይል ስለሚኖር እነሱ የሚታጠቁት ነው የሚሆነው። የትኛውም ክልል ውስጥ እንዳለው ነው የሚሆነው። ለማንኛውም አንተ ቅድም ያልከው እነዚህን ሁሉ መሳሪያዎች ከመጀመሪያ ጀምሮ ያስረከባቸውን ያን ሁሉ መሳሪያ የትግራይ ፖሊስ ወር ልዩ ኃይል ታጥቁት የነበረው አይደለም። ጦርነት ከተጀመረ በኋላ ከመንግስት ላይ የወሰደውን ነው ወስዶት የነበረው መልሶ ነው የሰጣቸው። የሰላም ስምምነቱ ትግበራ በዚህ ረገድ ጥሩ እየሄደ ነው። በትግራይ በኩል ብዙ ነገሮች ፖዚቲቭሊ እየሄዱ ነው። የምርጫ ቦርድ የሰላም ስምምነቱን የፈረመውን እና ይሄ ሁሉ ትግበራ እንዲደረግ እያደረገ ያለውን ህወሓት አላቀም የፖለቲካ ፓርቲ በሆነ አልመልስም ብሎ ከፈጠረው ዥንብር ውጪ ሌሎች ሂደቶች በትክክል እየሄዱ ነው። በሌላ በኩል ግን በመንግስት በኩል የሚጠበቁ ነገሮች አሁንም ያላለቁ አሉ። የፕሪቶሪያው ስምምነት በክልል ውስጥ ያሉ የውጭ ኃይሎች ይላል። ሌላ የውጭ ኃይል መኖር አለመኖሩ አላውቅም። የኤርትራ መኖሩ ተረጋግጧል። ብቻ የኤርትራም ሆነ የሌላ የማንኛውም የውጭ አካል ይወጣል ይላል። ይሄ ኃይል ግን እንዳልወጣ ከዚህ በፊት የአፍሪካ ህብረት የሰላም ስምምነት ትግበራው ቡድን ራሱ ሄዶ አይቶት ነበረ። የሆነ አካባቢ ሲደርስ ከዛ ማለፍ እንዳይችል ከልክለውት ነበር ግን ከለከሉኝ ብሎ ይሄንን ነገር ሲለፊት መናገር የአፍሪካ ህብረት አልፈረም ባለፈው ሳምንት አንስተናል። አቶ ጌታቸው ግን የህብረቱ የክትትል ቡድኑ ተጠሪዎች ተወካዮች እና የቡድኑ አባላት ባሉበት ይህንን እውነታ ተናግረውታል። ይሄ በእነሱ ፊት የተናገሩት ነገር ስለሆነ ውሸት አይደለም ይሆን እናንተ የሚያያችሁት ነው ብለው የተናገሩት። አሁን ደግሞ የተመድ የሰብአዊ እርዳታ ማስተባበሪያ የኢትዮጵያ ቅርንጫፍ ጽህፈት ቤት ምክትል ኃላፊ የሚመሩት ቡድን ከዓለም ጤና ድርጅት እና ከሌሎች መንግስታዊ ያልሆኑ ድርጅቶች ጭምር እና ከተባበሩት መንግስታት የሴፍቲ ኤንድ ሴኪሪቲ ዲፓርትመንት የተወጣጡ ቡድን ሲሄድ ከሻሩ 16 ኪሎ ሜትር ርቀት ላይ እንደተጓዘ የኤርትራ ኃይሎች አካልፍን ብለውታል። ይህንን ትላንትና እዛው የነበሩ ምስክሮች ለሲኤንኤን ተናግረው ሲኤንኤን አውጥቶታል። በዚህ ረገድ የሰላም ስምምነቱ አልተገበረም። በሌላ በኩል ህገ መንግስቱ የሚያውቀውና የሰላም ስምምነቱም ሲፈረም ትግራይ ተብሎ የታሰበው ምዕራብ ትግራይና ደቡብ ትግራይንም ይጨምራል ከእነዚህ አካባቢዎች ያሉ የሀገር መከላከያ ሰራዊት ውጪ ያሉ ኃይሎች ይወጣሉ ይላል። አሁንም ግን አልወጡም እና ሁኔታዎች ወደ ነበሩበት ተመልሰው የትግራይ አስተዳደር አልተመለሰም። ይሄ ባልሆነበት ሁኔታ በክልሎቹ ላይ ያለውን የማንነትም ይሁን የወሰን ይገባኛል ጥያቄ በህጉ መሰረት ወደ መፍታት መሄድ ስለማይቻል እዚህም ጋር የሰላም ስምምነቱ ተግባራዊ አልሆነም እና ከሞላ ጎደል በትግራይ በኩል ወይም ስምምነቱን በፈረመው በህወሓት በኩል ብዙዎቹ ከ85% በላይ ነው ያሉት። አሁን ይሄን ካሉ በኋላ ደግሞ ከ90% በላይ ተተግብረዋል። በመንግስት በኩል ግን በጣም ትልልቆቹ ዋናዎቹ የነበሩት የኤርትራ ኃይል መውጣት እና ነኔንዴፍ ኃይሎች መውጣት የሚለው ተግባራዊ አልተደረገም። ተግባራዊነቱ ግን በጣም አስፈላጊ ነው። ኢትዮጵያ ከተቀረው ዓለም ጋር ከአውሮፓ ህብረት የሚሆን ከአሜሪካ ጋር እና ከሌሎች ትላልቅ ዓለም አቀፍ የገንዘብ እና የኢኮኖሚ ተቋማት ጋር ያላትን ግንኙነት በጦርነቱ ምክንያት የተበለሻሸው ወደ ነበረበት ለመመለስ የሰላም ስምምነቱን መተግበር ስላለባት አገሪቷ አሁን ካለችበት ጭንቅ ችግር ውስጥ ድንቡላ የሌለው መንግስት ሆኖ ነው ያለው እና ከዚህ ውስጥ መውጣት የማይችልበት ተያይዘው ግን ህዝቡ ማጎ የሚቆጣበት ሁኔታ ነው የሚፈጠረው። ሌላው እንግዲህ የሰሞኑ ጉዳይ ጌታቸው ረዳ አውሮፓ ነበሩ። ከሬድዋን ጋር ነው የሄዱት። እንደሚሄዱ ቀደም ተነግሮ ነበር። በኋላ ከሬድዋን ጋር ሲታዩ ግን ከመንግስትም ጋራ መሆናቸውን አብሮ መታየታቸው ደስ ይላል። የሰላም ስምምነቱ በመንግስትም በኩል አሁንም እውቅና ተሰጠ የሚለውን ነገር ስለሚፈጥር ሰላም ሁላችንም ስለምንፈልገው ደስ ይላል። ግን ዝርዝር ጉዳይ ከማን ጋር እንደተወያዩ ምን እንዳደረጉም አልሰማንም። ስለዚህ ብዙ ነገር መናገር አይቻልም። ይህንን ይመስላል።
ወደ ኦሮሚያ እንሂድ። ነገ እሁድ ሁለተኛው ዙር ስምምነት ይጀምራል፣ ውይይት ይጀምራል ተብሏል። ግን ግጭቱ እንደቀጠለ ነው ያለው። የመተሃራ ስኳር ፋብሪካ፣ ፊንጫ ኤሌክትሪክ ግድብ ዝዋይ ላይ ከሁለት ቀን በፊት የተደረጉ ግጭቶች ነው የሞቱ የጠፋ ህይወት፣ ሌሎችም አሉ በየቦታው እየተደረጉ ያሉት። አሁን በዚህ በአጣዬ በኩል አንድ ወታደር ነው ኮማንደር ተገድሏል የሚባል እነዚህን በሙሉ አይተው የክልሉ አሁን ያለው ሁኔታ እንትን አድርገን እያለ ዋሽንግተን ፖስት ደግሞ ከኦሮሞ ነጻነት ግንባር ይወጣ ከዚህ በፊት ስሙ ጠፍቶብኝ ስፈልገው የነበረ ሰውዬ ፈቃድ አብዲሳ ማን ነው ዋሽንግተን ፖስት ይዞት ብቅ ብሏል። እና እሱም ልክ እንደ ደሪባ ህዝብ አልገልም ነው የሚለው። ግን ለማንኛቸውም ግን ይህን ያህል ትኩረት ሰጥቶ ዓለም አቀፍ ሚዲያ ላይ እየወጡ ያሉ ነገሮች አሉና ምንድን ነው የምጠብቀው? ነገ ይጀመራል ወይ? ሂደቱስ ምንድን ነው? መንግስትስ ፍላጎቱ አለው ወይ ይህን ነገር ለማድረግ? ወይንስ ደግሞ የጊዜ መግዣና ይሄ ከአሜሪካኖችና አውሮፓኖችን ሰላም ፍጥሮ የተባለውን ነገር በገንዘብ ለመለወጥ የታሰበ ነው? እና እነዚህ እንዴት ታቸዋለን ነው ጥያቄው።
በመጀመሪያ ደረጃ መንግስት ከኦላ ጋር የሰላም ስምምነት ውስጥ የመግባት ፍላጎት አልነበረም። በኋላ ግን ከትግራይ ጋር ተያይዞ የተቀረውም የሀገሪቱ ክልሎች ሰላም በጣም አስቸጋሪ እና ፈታኝ ሁኔታ ውስጥ መግባቱ ስለታየ የኦሮሚያውንም የሚለውን የአሜሪካ መንግስትም ሌሎችም ማንሳት ይጀምራሉ እና ይሄ ኢንጌጅመንቱን ወደ ነበረበት የመመለሱ ጉዳይ በኦሮሚያም ሰላምን ከማስፈን ጋር እየተገናኘ ሲመጣበት በዚህ አስገዳጅ ሁኔታ ወደ ድርድር ለመሄድ የፈለገ ይመስለኛል መንግስት። ለማንኛውም ድርድሩ ሰጥቶ መቀበል ያልታየበት ነበረ፣ ዝርዝር ውስጥ አንገባም። ግን የተግባባንባቸው ነገሮች አሉ። ድርድሩን እንቀጥላለን ብለው ነበር። እንግዲህ በኛ አቆጣጠር ግንቦት 20 በእናንተ 20 ግንቦት 20 ስምንት ነገ ይጀመራል ነበር የተባለው። እስካሁን ያለው ሁኔታ ግን የሚጀመር አይመስልም። መንግስት ከዛኛው ድርድር ወደ ሁለተኛው እስካለው ድረስ ወታደራዊ የበላይነትን ይዞ የድርድር የራሱን የድርድር ዞን አስፍቶ የኦላን ለማጥበብ ያሰበ ይመስላል። እንግዲህ ከመንግስት በዚህ ጉዳይ ላይ ምንም የሚነግረን ነገር የለም። ግን ከኦላ በኩል የሚወጡ መረጃዎች መንግስት ጥቃት መሰንዘር እንደጀመረ ነው። በምዕራብ ሸዋ በጀልዱ አካባቢ ነው መጀመሪያ ኦፕሬሽን ተጀመረ የተባለው። በኋላ ግን ሰሜን ሸዋም፣ በወረጉዱሮ ወለጋም፣ በምዕራብም በምስራቅ ወለጋም እንደዚሁ ማጥቃቶች እንደጀመረ እና ከዚህ ጋር ተያይዞ ኦላም ማጥቃት እንደጀመረ በተለይ ከተማዎች አካባቢ እስረኞችን ማስለቀቅን ጨምሮ የፍንጫ የስኳር ፋብሪካን እስከ መቆጣጠር ድረስ የፍንጫ ስኳር ፋብሪካን አሁንም ተቆጣጥሮታል ይመስለኛል። ደረጃ ግጭቱ እንደገና አገርሽቷል እና መንግስት የባርጌኒንግ ዞኑን አሰፋለሁ ብሎ የጀመረው ወታደራዊ ኦፕሬሽን ሳይሳካለት የድርድሩ ቀን ደርሷል። ስለዚህ በዚህ ሁኔታ ወደ ድርድር ውስጥ የመግባት ድፍረት ይኖረዋል ብዬ አላስብም። እስካሁን ምንም አለመስማታችንም ድርድሩ የመካሄዱ ነገር ጥያቄ ላይ ያወድቃል። ግን ድርድሩ ፈጽሞ አይካሄድም ማለት አይደለም። ከቀናት በኋላ ሊካሄድ ይችላል። መንግስት ግን በተቻለ መጠን አሁንም ትንሽ ገፋ ቢልለትና ወታደራዊ የበላይነቱ አሳይቶ ቢሄድ ይፈልጋል። ስለዚህ ድርድሩ ወደዛ ተራዘመ ቁጥር ድርድሩ እስከሚደርስ ድረስ ሰላም ይሰፍናል ተብሎ አይጠበቅም። ግጭቶቹ ይቀጥላሉ። ይህንን ነው የሚመስለው። ሌላ የፈቃድ አብዲሳን ጉዳይ እኛ
አንስተናል
እና ጃልመሮ ማንስቶስ ነበር ይህን በአማራዎች ላይ ግድያ የሚፈጽመው እኛ አይደለንም፣ እኛ አማራን ለይተን የምናጠቃበት ምንም ምክንያት የለም፣ ጸባችን ከአማራ ህዝብ ጋር አይደለም፣ ይህንን የሚፈጽመው ፈቃድ አብዲሳ የሚባል የመንግስት ሚሊሻ ነው ብሎት ነበር። ኦፍኮርስ ይሄኛውም መጀመሪያ የኦላ ተዋጊ የነበረ ሰው ነው፣ ግን በእነሱ ስር ስለማይንቀሳቀስ የመንግስት ሚሊሻ ነው የሚለው እና መንግስት የሚያስታጥቀውና የሚደግፈው ነው ነበር ያለው እንጂ አለ። ሌላ ከማል ገልቹ የክልሉ የጸጥታ ቢሮ ኃላፊ ሆኖ በነበረበት ጊዜ ሸኔን የሚሉትን የሚያስታጥቀው ራሱ መንግስት ነው ብሎ ነበር እና ብዙ ሰዎች እንደውም ይሄ የፈቃድ አብዲሳ የሚመራውን ነው መንግስት የሚያስታጥቀው የመንግስት ተወካይ ነው ብሎን ነበር እና እንግዲህ ሰሞኑን የወጣው የዋሽንግተን ፖስት ይመስለኛል ዘገባም ይሄንኑ ከመንግስት ጋራ ግንኙነት ያለው መሆኑን ጭምር የሚያሳይና በሰላማዊ ሰዎች ላይ በተለይ አማሮች ላይ ብሎ ነው የጠቀሰው የሚፈጸሙትን ግድያ የሚፈጸመው የዚህ ሰው ቡድን መሆኑን የተናገረው። ይህንን ይመስላል እንግዲህ በአጠቃላይ ኦሮሚያ ውስጥ ያለው ዋና ዋናዎቹ ናቸው።
ጥሩ። ትላንትና አዲስ አበባ ውስጥ የእስልምና ሃይማኖት ተከታዮች ተቃውሞ በሸገርም ከተማ ግንባታ ምክንያት መስጊዳቸው ስለፈረሰባቸው እሱን ለአቤቱታ ለማቅረብ ደብዳቤ ጽፈዋል። ግን መጨረሻ ላይ ትላንትና መስጊድ ውስጥ ስብስብ አድርገው ነበረ፣ ፖሊስ ሊገባ ፈልጎ ነበር ገብቷል። ከዛ ወጥተው ሁለት ሰዎች ሞተዋል፣ ወደ 7-10 የሚሆኑ ሰዎች መቁሰላቸው ተነግሯል። እዛ ከመሄደ በፊት ግን የሸገርም ምክንያት በተመለከተ የአዲስ አበባን ቤት መፍረስን በተመለከተ አበበች ከንቲባ አበበች አዳኔ ዴንቨር አሜሪካን ኮሎራዶ ዴንቨር ኮሎራዶ መጥተው ባለፈው ሳምንት ትልቅ ተቃውሞ ገጥሟቸዋል። እሳቸው ብቻ ሳይሆኑ አምባሳደር ስለሽም ተቃውሞ ገጥሟቸዋል። እና ቅድም እንዳልከው ጌታቸው አሁን እንትን ያደረገ ጌታቸውና ሬድዋን አውሮፓ መታየታቸው ለአውሮፓኖቹና ለአሜሪካኖቹ አዲስ ከሳ ግንባታ እንደሚያሰማ ሁሉ አዳነች አቤቤ የተናገሩት ለከንቲባው አፋጦ ጠይቋቸው የተናገሩት ከትግራይ ጋር ስምምነት አፋጠጨረሰናልና አድርገናል የሚል ሂደት ነው ያለበትና ግን ተቃዋሚዎች የመጡት ግን የለም እሱ ብቻ አይደለም አማ አዲስ አበባ ውስጥ ይሄን ቤት ያፈረሱ ነው ያሉት ማፍረስ ብቻ ሳይሆን ይሄን ነገር ያደረጉ ነው ብሎ በማስረጃ አጥብቆ ኮንፍሮንት ያደረጓቸው ናቸውና የተቃወመነሻን እንደው ትንሽ መንደርደሪያ ሆነ ብዬ ነው አጠር ባለችን ሰዓት ሞክረሲ የተቃወመነሻ ምንድነው
እሺ ይሄ አሁን ሸገር ሲቲ የሚባለው ውስጥ ጎጥቤቶች ማፍረስ ከሚል ጋር በተያያዘ ነው እንግዲህ መስጊዶች የሚፈረሱ ሸገር ሲቲ አዲስ ቦታ አይደለም ድሮም በኦሮሚያ ልዩ ዞን ውስጥ የነበሩ ሱልጣን ሰበታን ጓዩን ገላንን የመሳሰሉ ከተማዎችን አቅፎ የተቋቋመ ነው። እነዚህ አሁን ህገወጥ ብሎ የሚያፈርሷቸው በሙሉ ያን ጊዜ የከተማ አስተዳደሮች ከንቲባዎች ጉቦ እየተቀበሉ የሸጡት መሬት ላይ የተሰሩ ቤቶች ናቸው። እዚህ ጋር ተያይዞ መስጊዶች በመፍረሳቸው ሙስሊሞች ከባድ ተቃውሞ አሰምተዋል። የመስጊዱ ተቃውሞ መነሻ ነው ወደ 19 መስጊዶች ከዛም በላይ ሊሆን ይችላሉ ነው የሚባለው።
አዎ እሺ በሚቀጥለው ሳምንት እናረጋጋለን። አድማጮች ለዛሬ ያለን ፕሮግራም እዚህ ላይ ተጠናቀቀ። በሚቀጥለው ሳምንት ከምንገናኝ በሰላም ይሁን። በተለይ የሃይማኖትን ሁኔታ በተመለከተ ሃይማኖቱ በሲኖዶሱ እየተከፋፈለ ነውና እሱን ለማድረግ ሁሉም ሰው ርብርብ ማድረግ አለበት። አባቶችን መናገርና ማስተማር መጠየቅም አለባችሁና ይሄን ለማለት ነው። እስከሚቀጥለው ሳምንት ደህና ሁኑ።
ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም ሰላም